ከፌዴራላዊ ዲሞክራሲያዊ አንድነት መድረክ 15ኛ ጉባኤው በኋላ ከአዲሱ ሊቀመንበሩ ዶክተር መረራ ጉዲና ጋር የተደረገው ቃለ ምልልስ ሁለተኛ ክፍል አሁን ይቀጥላል። የአመራር ጉዳይ ቢያነሱልኝ ዶክተር መረራ፣ እርሶ የዚህ የ15ኛው ጉባኤ ተመራጭ ኖት። የመድረክ ሊቀመንበር አድርጎ መርጦታል ጉባኤው። የድርጅት ጉዳዮች ኃላፊ ደግሞ አድርጎ ፕሮፌሰር በየነ ጴጥሮስን መርጧቸዋል። በእርግጥ እናንተ ሁለት ሰዎች እና ሌሎችም አብረዋችሁ የሚሰሩ ሰዎች እጅግ ለተራዘመ ጊዜ በኢትዮጵያ ፖለቲካ ውስጥ ድምጻችሁ ሲሰማ የነበረ ብዙ መስዋዕትነት የከፈላችሁ ብዙ አስተዋጽኦ ያበረከታችሁ ሰዎች ናችሁ። ይሄ የህዝብ ድምጽ የሚባለው በህይወት የተንፈራፈረም ቢሆን እንዲቆይ ብዙ ሚና የተጫወታችሁ ሰዎች ናችሁ። ይሄ እርግጥ ነው፣ አይቃድም። ነገር ግን መድረክን ስናይ መረራ ጉዲና፣ በየነ ጴጥሮስ፣ በየነ ጴጥሮስ፣ መረራ ጉዲና እንዲህ ስትገለባበጡ ነው ያየነው ረዘም ላለ ጊዜና አዲስ ደም የለም እንዴ? የእናንተን አስተዋጽኦ የእናንተን ስራ መናቅ አይደለም፣ ይቅርታ አድርጉልኝና ዶክተር መረራ፣ ግልጽ ነው የእናንተ እዛ መኖር የሚሰጠው ጥንካሬ። ነገር ግን ቅድም እንዳሉት አዳዲስ ኃይልን ወደ ውጪ ወደ ላይ በማውጣት በኩል የምትሰሩት ስራ አለ? የሰራችሁት ስራ አለ?
እኛ እንዳልኩ በተለይ ብዙ ድርጅቶች አመራር ከስብሰባ በፊትም የተወሰኑ ነገሮች ነበሩ። በስብሰባ ቀንም እንትን አድርገናል። ለምሳሌ በጸሐፊነት ከዶክተር በየነና ከኔ በስተቀር ሌሎቹ ለዚህ ምርጫ አዳዲሶች ናቸው። ወደዛ የመጡት ያለፈው ለምሳሌ ሊቀመንበር የሲአድ ሊቀመንበር የነበረ ዶክተር ሚሊዮን ነው። ዋና ጉዳይ እንግዲህ በመድረክ ደረጃ ያሉን ሰዎችን ነው ወደፊት የምናቀርበው። ለምሳሌ እኔም እንትን ብታደርግ እስር ቤት ሲገባ የዚህ ሀገር ፖለቲካ የትም መድረስ አቅቶታል ብዬ ጡረታ ለመውጣት ለምሳሌ ሳስብ ነበር። እኔን ውሰድኝና ማለት ነው። ግን ከእስር ቤት ሲወጣ በአጠቃላይ የተቀበለኝ ህዝብና ሁኔታዎችን ሳይ ግቡ ወደ ትግሉ ዳር እስኪደርስ ድረስ አስተዋጽኦ አድርጎ ነው እንጂ ከዛ ራሳችሁን ወደ ጡረታው መውጣት ወደዛ ነገር ግፊት አላይም። ለምሳሌ የእኛ ኮንግሬስ የወጣት ህግ ያለው ስልጣን ያናክል ሁሉም የየራሱ ቦታ ስላለውና በአዲስ ጉልበት የሚሰራው ማደራጀቱን መንቀሳቀሱን አዲስ ጉልበት አለ። እነዚህ አዲስ ጉልበቶችን የለም እናንተ ከዚህ በኋላ ወደ ዳር ብትገፉ ይሻላል፣ እኛ ይህን ብናደርግ ይሻላል የሚለው ሰውን አሁን ሁሉም ባለው ደረጃ ማለት ነው ባለው ደረጃ እነዚሁ ሰዎች ይህንን ወሳኝ የሆነ ታሪክ ወቅት ቢከፉልን በማድረግ ደረጃ ያሉትን ነው የምልህ ቢከፉልን ይቻላል የምለው በድምፅም በምንም ስጠቆምም ምንም ስል ይቻላል። ታያለህ፣ ለምሳሌ ከኔ ጋር ወጣት ሰው ተወዳድሯል። ለምሳሌ እኔ ድምፅ ከሰጠው ሰው ለሌላ ሰው የሰጠው ሁለት ድምፅ ብቻ። እንግዲህ ሌላ መድረክ ካልፈጠን በስተቀር አሁን ያለው መድረክ ይህንን ትግል በዚህ ደረጃ ዳር ለማድረስ ይሻላል ብሎ ነው መድረክ እንግዲህ ስል የትግራይ አራት ድርጅቶች እኩል ድምፅ አላቸው አራቶቹ። ስለዚህ ከሞላ ጎደል ምናልባት ራሴን ስላልመረጥኩ ሊሆን ይችላል ሁለት ድምፅ ብቻ ነው። ለምሳሌ አረና ትግራይ በሎ፣ ደቡብ በሎ፣ ሲዳማ ንቅናቄ፣ የእኛ ኮንግሬስ አባላት መረራ ይሻላል ብሎ ከመረጡ ወይ ቶታሊ ትግል በቃኝ ብሎ ገብቶ መቀመጥ ነው። የእኛ ወጣቶች ለምሳሌ ወጣቶችን የማየው በየቦታው አብዛኛ ኦሮሚያ ከተፈታ በኋላ ብዙ ቦታ ተንቀሳቅሻለሁ። መረራ ወደ ጡረታ ሳይሆን ወይም እኛ ወጣቶቻችን ላይ በርዘግ ሳይሆን የቀይሮ አባት መጣ ብሎ ለምሳሌ ከእስር ቤት ሲወጣ 2 ሚሊዮን ሰው ነው አቦ አካባቢ የተቀበለኝ። ስለዚህ ግፊቱ ሲኖር እኛም እኔ ለምሳሌ በራሴ ከአንድ ቀን በላይ ለመቆየት አልፈልግም። ግፊቱ ማለት ወጣቱ የራሳችን ስራ አለ የእኛ ወጣቶች ቢጠይቅ ይሻለኛል።
ጥሩ ነው። አይ እኔ ጡረታ መውጣት
የየራሳችን የስራ ድርሻ የቦታ ጥበት አይደለም፣ የእንትንም አይደለም፣ የእድሜ ችግር አይደለም። ማን ምን ይሻለኛል የምለው ሁሉም ለምሳሌ እኛ ድርጅት ቀላል ባልሆነ መንገድ አመራር አካባቢ ስራ አስፈጻሚ ኮሚቴ አካባቢ ወጣቶች አሉ። እስር ቤት ሲንገላቱ የነበሩ ምን የነበሩ ወጣቶች ናቸው። ለምሳሌ የድርጅታችን ሞተር ሆኖ የሚያንቀሳቅሱ የኦሮሞ ወጣቶች ኮንግረስ እሱ ነው ህይወታቸው፣ የድርጅቱ ህይወትም እነሱ ናቸው። ስለዚህ ይልቁንስ ሰዎች በተለያየ መንገድ በተለያየ እነንትና ለምን ትበታል ወጥቶ እነንትና ምናሉ እነንትና ቆዩ ሳይሆን በድርጅት ደረጃ እስካለን ድረስ ድርጅቶቻችን ለተፈጠሩበት አላማ በተለያየ ደረጃ የራሳቸው ስራ ድርሻ ለአባሎቻቸው ይሰጣሉ። ፓርላማ ውስጥ የነበርንበት ጊዜ ከግማሽ በላይ ለምሳሌ የእኛ ተወካዮች ወጣቶች ነበሩ። ከፈለክ ሊጋችን ወይ ሌሎቹን እንትን ልታደቅ ትችላለህ። እነሱም ቢሆኑ እኛን ነው የሚመርጡ እንጂ ለጊዜው ይሻሉናል ነው እንጂ የሚሉ ያሉት የለም። አንዴ በምትሮጃ እንደዚህ ብናደርግ እንደዚህ ይሻላል የምለው አርቲፊሻል ይሆናል። ገባ? ዝም ብሎ ሰዎች እንዲህ ይላሉ ወይም እንደዚህ ያደርጋሉ የሚለው ደረጃ ብንሄድ አርቲፊሻል ይላሉ። ለምሳሌ ስብሰባ ላይ አንዱ በጣም ተለምኖ የለም እኔ አላደርግም ያለው አሁን ለምሳሌ አንዱ ገብሩ አስራት የለም እኔ ብሎ እምቢ ሲል ነበር። ግን ብዙ ሰው ነው የለመነው፣ በእኛ እድሜ ያለ ሰው ነው ማለት ነው። ስለዚህ አርቲፊሻል በሆነ መንገድ የወጣትና የሽማግሌ ብለን ድርጅቱን በማይሆን መንገድ ካልገፋ ነው በስተቀር ያናክል በዚህ የእድሜ ግጭት ደረጃ ትግል አልተጀመረም ማለት ነው።
እሺ፣ እኔ ዋናው ጡረታ ለምን አልወጣችሁም ወይም ጡረታ መውጣት አለባችሁ ከሚል ድምዳሜ አይደለም የተነሳው።
ብቻ ብዙ ሰዎችም ስለሚጠይቁ
አሁን ያነሳችሁ ትኩረት የሰጣችሁት ጉዳይ ነው ወይ?
ድርጅታችን መድረክንም ሆነ የመድረክ አባል ድርጅቶች በማይሆን መንገድ አርቲፊሻል በሆነ መንገድ ለውጥ እናደርጋለን ብለን ሌሎች ነገሮች ውስጥ ካልገባን አንዳንዶቹ ምናልባት ኢህአዴግ መተካከል ስላለ ኢህአዴግ ስልጣን ላይ ስለነበረ ምን ሲያደግ ስለነበረ ፖሊሲ ሲያሰርስብ ስለነበረ ያንን ለመፈጸም የደከሙ ወይም መንገድ የሳቱ ወይም ያሳቱ እነዚህ ነገሮች አሜሪካም ለምሳሌ ሁለት ተርም አለ። ያው ፕሬዚደንት ለመሆን ጥሩ ሰራ፣ መጥፎ ሰራ፣ ስምንት ዓመት ሰርቶ ጡረታ ይወጣል። ይህ ግን እንደዚህ እነ መድረክ አይነቱ የትግል ድርጅቶች ናቸው፣ የትግል መሳሪያዎች ናቸው። አሁን ባለበት ሁኔታ ዲሞክራሲያዊ ስርዓትን ለመፍጠር የሚታገሉ ድርጅቶች ናቸው። ለመታገል ደግሞ ቢያንስ ቢያንስ ራሳቸውን የሚቻሉ ድርጅቱ ለምሳሌ ቀለብ ለመስፈር በማይችልበት ጊዜ የራሳቸው ደሞዝም ምናልባት ትንሽ እንትን ያደረጉ የቋጠራት ነገር ያላቸው ሰዎች አመራሩን የሚገፉበት ሁኔታ ነው ያለው እና የለም ለዚህ ትግል እነንትና ይሻላሉ የሚል ከውስጥ ከድርጅቱ ውስጣዊ ፍላጎት መምጣት አለበት ነው የሚሉ። በተለይም በአንዳንድ አካባቢ ተንቀሳቅሰን ስናይ ህዝቡ አንድ ደረጃ አድርሱን አይነት እንጂ የስልጣን ትግል ኢህአዴግ ደረጃ ስትደርስ ሊደርስ ይችላል። ጥቅሞች ሲገኙ ምኖች ሲገኙ የዛ ጊዜ ሊመጡ ይችላል።
ለነገሩ እዛ ባይደረስም ዶክተር መረራ እርስዎ በፖለቲካው ዓለም ውስጥ ለረጅም ጊዜ የቆዩ ሰው በመሆኑ ይገነዘቡታል። የግድ አንድ ፓርቲ ስልጣን መያዝ የለበትም። በፓርቲ ውስጥ ያሉ የስራ ክፍፍሎችን ለማድረግና የፓርቲውን ስልጣን ለመቆጣጠር በጣም ብዙ የሚሰሩ ግልጽና ግልጽም ያልሆኑ የሸርም ወይም ደግሞ ሌሎች ድርጅታዊ ስራዎች ይኖራሉና ዋናው ነገር በግልጽና ነጻ በሆነ ምርጫ ሁሉንም አሳታፊ በሆነ መንገድ ተወዳድራችሁ መሪዎቻችሁን መምረጣችሁ ነው ትልቁ ነገር። እኔ እንደው ለሐሳቡ ያህል ነው።
ሸሩም ቢሆን መሰለ በእውነቱ ከዚህ ፖለቲካ ፓርቲዎች ምናምሮች በተለይ ኢትዮጵያ አካደሚክስ ፖለቲካና ኢሳት ከሩቅ ሆኖ ፖለቲካና ኮኔክቲ ከሩቅ ሆኖ ተብሎ በዚህ ከቀይ ሽብር በኋላ በብዛት የኢትዮጵያ ፖለቲካ ድርጅቶች ምሁር አልባ ሆኖ ሲንቀሳቀሱ የነበሩበት ሁኔታ ነው ያለው። እንዲያውም አንዳንድ ጊዜ ትግሉ ወደ ጨረባ ተስካሪም ከወዲ ያለፈ ያለማሰብም የተፈጠሩባቸው ሁኔታዎች አሉ። የሚታወቁ ይመስለኛል ጥቂት የሆኑ የተሻለ ፊደል የቆጠሩ ያለ ምንም ሆነ የሀገሪቱ ሁኔታ የተሻለ የተገነዘቡ ምናልባትም ይሄ ትግል አንድ ደረጃ ደርሶ አንድ ነገር ያደርጋል ብሎ የሚያስቡ ሰዎች እነዚህ የተቃዋሚ ጎራንም ተገዝቶ መንግስትን ከሚያገለግሉ ይልቅ የተቃዋሚ ጎራም እንደዚህ አይነቶቹ ሰዎች ቢመሩት እኔ ራሴ እንዲሁ ለምክር ነው የተሻለ ነው የሚል ግምት አለኝ። እርግጠኛ ነኝ መጠየቅ ትችላለህ፣ ከኛ ያላነሰ ችሎታ ያላቸው ጓደኞቻችን በአካዳሚያው ዓለም የተሻለ ህይወት፣ የተሻለ ኑሮ፣ የተሻለ ብዙ ነገሮች ውስጥ ሲያልፉ ቤት ሲሰሩ ምን ሲያደርጉ እኔ ለምሳሌ የሚኖርበትን ቤት ከእስር ቤት ከወጣው በኋላ ነው እዚህ ደጋፊዎቻችን የማይሆን አሁን ቤት ውስጥ አትኖር ብሎ አዋቶ የገዙልኝ ማለት ነው። ስለዚህ እርግጠኛ ነኝ የተሻለ ህይወት በኢትዮጵያ ደረጃ ያሉ የኢትዮጵያ ተቃዋሚ መሪዎች የተሻለ ትርፍ የተሻለ ህይወት ለመኖር እና ሌሎች ትርፍ ለማግኘት አይመስለኝም። እሱም በእርግጠኝነት መናገር ይችላለሁ፣ አይመስለኝም። ፓርላማ ወደ ለምሳሌ 5 ዓመት ስሙኒ ደሞዝ ሳናገኝ ነው ያው የዩኒቨርሲቲ ደሞዛችን ይዘን በነጻ 5 ዓመት ስናገለግል የነበረው እና ይልቁንስ እኔ ጡረታ ዞሮ ዞሮ የውስጥ ግፊት ካለ ጡረታ የማይቀር ነው። እሱ የእድሜ ጥያቄ ነው። ግን የኢትዮጵያ ምሁራን እናንተም ስትቀሰቅሱ ማለት ነው የኢትዮጵያ ምሁራን ትግሉን በተሻለ ሁኔታ እንዲመሩ፣ በእውቀት እንዲመሩ፣ ዳር ሆኖ ፖለቲካዊ እንዳይመለከቱ፣ ይህንን የፖለቲካ ዓለምን በተለይ እንደዚህ አይነቱ የተሻለ ሁኔታ ሲፈጠር ግቡና ምሩ፣ የተሻለ አመራር ስጡ ለሀገሪቷም ማለት ነው በሚሉ አቅጣጫ ቅስቀሳው ቢሰፋ እኔ ይሻለኛል። ከእኛም የተሻለ ሰው ኃይል ሊመጣ የሚችለው ፖለቲካው ያንን አቅጣጫ ሲይዝ ነው። ይህንን ተረክበን ወንዝ እናሻግራለን ከዳር ማድረስ አለብን ብሎ በቁርጠኝነት የሚንቀሳቀሱ ወጣት ምሁራንም ወደዚህ ግፉ። እሱ ነው እንዳው ለሀገሪቷም ለህዝቦቿም የተሻለ አስተዋጽኦ የሚሆነው እሱ ነው። ተቃዋሚዎችም ቢሆኑ በተለይም የተሻለ አመራር መስጠት የሚችሉ የተሻለ ጉልበትም እውቀትም ሊኖራቸው የሚችል ወጣት ሊተኩ የሚችሉ እርግጠኛ ነኝ። የውስጥ ግፊት ካለ ኢህአዴግ መሪዎችን ስልጣን እየለቀቁ ሄደዋል። ብዙ ሀብት ያካበቱ ብዙ ስልጣን የነበራቸው ግፊቱ ሲበጣ ወደ ዳር እየተገፉ አሁን ያሉበት ደረጃ ደርሷል።
ቅስቀሳ ስታደርጉ ብለው ነበረ እኛን ማለት ነው። በመሰረቱ እኛ መረጃ መስጠት እና የሀሳብ ማንሸራሸሪያ መንገድ መሆን ነው የእኛ ኃላፊነት። በእርግጥ እነዛ መረጃዎችና ሀሳቦች የተደገፉና ተአማኒ ሲሆኑ ኃይል ይኖራቸዋል፣ የለውጥ ኃይልም ይሆናሉ። በእርግጥ ይሄ እውነት ነው። ግን በመሰረቱ ቅስቀሳ የምናካሂድ አይነት መልእክት ሰው ጋር እንዳይቀር የተሳሳተ ግንዛቤ እንዳይኖር እችን ብቻ ለማንሳት ፈልጌ ነው። ወደሚቀጥለው ጥያቄ ስገባ በዚህ ጉባኤያችሁ ላይ በ15ኛው ጉባኤያችሁ ላይ የወቅቱን የኢትዮጵያ ፖለቲካ አንስታችሁ ስትመክሩ ሕገ መንግስቱንም እግረ መንገዳችሁ እንደው አንስታችሁ ከሆነ አሁን ባለው ሕገ መንግስት ላይ ያላችሁ አቋም ምን እንደሆነ አጠር አድርገው ቢነግሩኝ ዶክተር ምረራ።
ያው ዞሮ ዞሮ በዛ በስፋት መነሳቱንም እርግጠኛ አይደለሁም። ዋና ጉዳይ ግን ትልቁ እስካሁን ድረስ የነበረው ከሁሉም በላይ ኢህአዴግ በራሱ ያወጣው ህገ መንግስት ያለማክበሩ ነው። ተቃዋሚዎች እንዲያከብሩ ይጠይቃል ይፈልጋል። በራሱ ግን ህገ መንግስቱን ባለፉት 27 ዓመታት 1001 ጊዜ ስረግጥ ነበር። ዋና ጉዳይ እኛ ሳይሆን ኢህአዴግ የራሱን ህገ መንግስት አክብር የሚል በስፋት በክርክር ጊዜም በውይይት ጊዜም ስናነሳ ነበር። ትልቁ የኛ አይደለም። እኛም የማናምንባቸው አንቀጾች አሉ። ምን ችግር እንትን የለው ጥያቄ የለው። ነገር ግን ዋና ጉዳይ ኢህአዴግ ባወጣው ህገ መንግስት ያለመገዛት እንጂ ትልቁ ችግራችን የህገ መንግስቱ መኖሩ አይደለም። በብዙ የህገ መንግስቱ አንቀጾች ምንም ችግር የለብንም። ለምሳሌ ሰብአዊ መብቶች ብዙ አንቀጾች አሉ፣ ችግር የለብንም። ዋናው ጉዳይ ግን በተለይ ህገ መንግስቱ ስራ ላይ አለመዋሉ ዝም ብሎ እንደ ወረቀት ተጽፎ ላለፉት 27 ዓመታት ኢህአዴግን የራሱ ስራ ሲሰራ መኖሩ ነው። ህገ መንግስቱን እንደ ወረቀት ነው ያ የነበረው እንጂ እንደ ህግ አይቶ በዛ ህግ ሲገዛ አልነበረም። ኢህአዴግ የሚፈልገው ሰዎች በዛ ህግ እንዲገዙለት እንጂ ራሱ እንዲገዛበት አይደለም። እና ትልቁ ችግር እሱ ነው።
በመሰረቱ ጥያቄ በህገ መንግስቱ ይዘት በራሱ ላይ ነበርና ምናልባት እርስዎን በግል እንደ ፖለቲካ ሳይንስ ምሁር እንዲሁም ደግሞ እንደ መድረክ መሪነቶ ደግሞ ድርጅቶ የሚይዛቸው አቋሞች ካሉ የሚያቀርባቸው የጥናት ሀሳቦች ካሉ እና በህገ መንግስቱ ውስጥ ያሉ እንዲሻሻሉ ሀሳብ የምታቀርቡባቸው አንቀጾች ወይም ጠንካራ ናቸው የምትሏቸው ምን እንደሆኑ በመድረክ ደረጃ የምትደርሱበት አቋም ካለ ግምገማ ካለ ወደፊት ተመልሼ እንነጋገራለን። እንደሚገልጹልኝ ከሆነ ግን በአጠቃላይ በህገ መንግስቱ ላይ መድረክ ችግር እንደሌለበት ነው የሚገልጹልኝ፣ እነዚያ አንዳንድ እክሎች አሉ ከሚሏቸው በስተቀር።
አሁን የማንፈልጋቸው ውዝግብ የፈጠሩ የሚፈጥሩ አንቀጾች እንዳሉበት እናውቃለን። ነገር ግን ዋናው ጉዳይ ትልቁ ችግራችን ህገ መንግስቱ ስራ ላይ ያለማዋሉ ነው። ኢህአዴግ ህገ መንግስት ብሎ ለራሱ አይገዛበትም፣ ሌሎች እንዲገዙበት ይፈልጋል። የወረሰው ምንድን ነው? መንግስት የመጨቆኛ መሳሪያ ነው የሚለው ሶሻሊዝም ትልቅ ፍላጎት ያደግ ህገ መንግስቱንም ጭምር የመጨቆኛ መሳሪያ አድርጎ በመጠቀሙ ነው ብዙ የተጎዳንበት።
ለመሆኑ እንደው አንድ ሁለቱን አንቀጽ ሊያነሱልኝ ይችላሉ? ቅሬታ ይፈጥራሉ ከሚሏቸው መካከል
አንዱ ለምሳሌ አወዛጋቢ አንቀጽ የነበረው በማንም አንቀጽ 39 የሚባለው ነገር አወዛጋቢ ነው። ለብዙ በተለያየ ደረጃ የጋራ ስምምነት ሊደረስበት የሚችል አይነት አንቀጽ አይደለም። የሚደግፉ አሉ፣ የሚቃወሙ አሉ። ለምሳሌ የማሻሻያ አንቀጾች ህገ መንግስቱ ራሱን እንደገና ለማሻሻል በጣም ውጥንቅጡ የወጣት ነገር አለው። ፓርላማው የተለያዩ ውሳኔ ላይ ለመድረስ ብዙ ውጣ ውረዶች ያሉበት ሁኔታ ነው። ለምሳሌ የምርጫ ጉዳይን ሲያነሳ ጠቅላይ ሚኒስቴሩ አሁንም ለምሳሌ ምርጫ ማሻሻያ ላይ አንዱ እክል ሆኖ እየገጠመን እሱ ነው። ምርጫ ቦርድ ነጻና ገለልተኛ አካል ይሆናል ይላል። ከዛ ቀጥሎ ግን በጠቅላይ ሚኒስትሩ አጥራቢነት ፓርላማው ይሾማል ይላል። ማን ነው የሚመለምለው? ጠቅላይ ሚኒስትሩ እንዴት ይመለምላል? ጠቅላይ ሚኒስትሩ የአንድ ፓርቲ ተጫዋች ነው፣ አምበል ነው። ስለዚህ ለራሱ አቅራቢ ከሆነ መራጭ ከሆነ ምርጫ ቦርድን ገለልተኝነቱ እንዴት ይረጋገጣል የሚለው አሁንም በተወሰነ ደረጃ እያወዛቀበን ነው። እንደገና እያጠናን ያለ ነው። ትልቁ አንዱ ፈተና እንዴት ነጻና ገለልተኛ ምርጫ ቦርድ ይሰየም የሚለው ነው። እና አወዛጋቢ አንቀጽ ነው ማለት ነው። አሁን ለምሳሌ እሱ በስምምነት የሆነ ነገር ላይ ካልደረስን በስተቀር እስካሁን ድረስ እየተገፋ ያለው ለውጥን ሊያበላሽ የሚችል አንዱ ትልቁ አንቀጽ እሱ ነው። በዚሁ ፓርቲና ተቃዋሚዎች ካልተስማሙበት ይሄ ጠቅላይ ሚኒስቴር ያቀርባል የሚባለው ላለፉት 27 ዓመታት የነበሩት ጠቅላይ ሚኒስቴሮች የራሳቸውን ዳኛ እየመረጡ ዳኛም ተጫዋችም ሆነው ነው የቆዩት። ያ መቀጠል የለ ከሁሉም በላይ አንዱ ለምሳሌ አንቀጽ እሱ ነው። ምንም ተአምር እሱ መቀጠል የሌለበት አንቀጽ ነው። ለውጡንም ሊያጨናግፍ የሚችል አንቀጽ ነው።
ለማሳያ ያህል ለማቅረብ አንቀጽ 39ን ጠቅሰዋል። መድረክ እንደ አንድ መድረክ እንደ አንድ ግንባር እና ደግሞ አባል ድርጅቶቹ አቋም የያዙበት ጉዳይ አለ በዚህ አንቀጽ ላይ የጋራ አቋም ያላቸው?
አዎ፣ አንድ የኢትዮጵያ መድረክ የኢትዮጵያ አንድነትን ይቀበላል፣ ይደግፋል ይላል። አንቀጽ 39 ደግሞ በዛ አኳያ አወዛጋቢ አንቀጽ ነው። መድረክ ግን በኢትዮጵያ አንድነት ያምናል፣ የኢትዮጵያ አንድነት እንዲከበር ይንቀሳቀሳል ይላል የኛ የመድረክ 65 የፖለቲካ ፕሮግራም።
ስለዚህ አንቀጽ 39 እንዲለወጥ ፍላጎት አላችሁ ማለት ነው እንደ መድረክ?
እንደ መድረክ እንግዲህ የመገንጠል የሚለው ሌሎች አንቀጾች አይደል የመገንጠል የሚለው በመድረክ ደረጃ አይደግፉም።
እስከ መገንጠል የሚለውን እና አካሄዱን አይቀበሉም
የሚለውን አይደግፍም። ሌሎች ግን የብሔርና የብሔረሰብ መብቶች እዛ ውስጥ እዛ አንቀጽ ስር የተዘረዘሩትን ይቀበላል።
ወደሚቀጥለው እንደዚሁ አጭር ጥያቄ ከዚሁ ጋር የተያያዘ ላንሳና የኢትዮጵያን ፌዴራል አደረጃጀትስ ብዙ እያነጋገረ ያለ ጉዳይ ነው በአሁኑ ወቅትና የወቅቱን ፖለቲካ ስትመክሩ ይህንን አንስታችኋል? ተነጋግራችኋል?
አላነሳንም፣ ግን የመድረክ 65 ፖለቲካ ፕሮግራሙ በማያሻማ ቋንቋ ማልቲኔሽን ፌዴራሊዝም የሚባለውን ይደግፋል።
አሁን ያለውን አካሄድ ማለት ነው። ምን ማለት ሆኖ
ከሞላ ጎደል አሁን ያለው መድረክ አሁን ያለውን ፌዴራሊዝም የሚቃወመው በማንነት ላይ በመመስረቱ ማልቲኔሽን ፌዴራሊዝም በመሆኑ ሳይሆን ዲሞክራሲ አልባ በመሆኑ ነው። በዲሞክራሲያዊ መሪሆች ላይ ያልተመሰረተ ወይም ያንን የማራምድ ከላይ በኢትዮጵያ ሕዝቦች ላይ በጉልበት የተጫነ የአንድ ፓርቲ ህልሞችን፣ ፍላጎቶችን፣ ጥቅሞችን ለማስከበር እየተዋቀረ ዲሞክራሲ አልባ ፌዴራሊዝም ነው ብሎ ነው የሚያምነው
እንጂ በቋንቋና
ለምሳሌ አሁን ያሉት ክልሎች ከሞላ ጎደል መድረክ ይቀበላል፣
ይህንን አደረጃጀት ይቀበላል። በቋንቋና በጎሳ ላይ የተመሰረተ ፌዴራል አደረጃጀትን የሀገሪቱን
በባንድነት መመስረቱን አይቃወምም፣ ግን የሞግዚት አስተዳደር መሆኑን ዲሞክራሲ አልባ መሆኑን አንድ ድርጅት ያለ ድርድር የራሱን ፍላጎቶች፣ እምነቶች፣ ህልሞች በኢትዮጵያ ህዝብ ላይ በጠመንጃ በመጫኑ ሱሱም ክፍል ነው የሚቃወሙ እንጂ በማንነት ላይ በመመስረቱ ለምሳሌ መድረክ የሚታገለው በዲሞክራሲያዊ ስርዓት ላይ እየተመሰረተ የፌዴራል አስተዳደር።
እሺ፣ እንግዲህ ዋናው ሀሳቤ የጉባኤያችሁን ሂደት እና ውይይቶች የመገምገም ነው። ይህንንም ጉዳይ በሚመለከት ዶክተር መረራ በሌላ መድረክ እንደዚሁ በፖለቲካ ሳይንስ ምሁርነቱ አንስተን ሰፋ አድርገን እያብራራን እንነጋገርበታለን። አንድ ግን ሳላነሳ ማለፍ የማልፈልገው ነገር ምንድን ነው? በአሁኑ ጊዜ እየተደረገ ባለ የፖለቲካ እንቅስቃሴ የትግራይ ህዝብ እየተዋከበ ነው፣ እየተሳደደ ነው፣ እየተሰደበ ነው የሚሉ ቅሬታዎች ይሰማሉ። በዚህ ጉዳይ ጠቅላይ ሚኒስትሩንም የሳቸውንም አስተዳደር እያነሱ የሚከሱ ወገኖች አሉ። ከእናንተ አባል ድርጅቶች አንዱ ደግሞ አረና ትግራይ ነውና ቅርብ ናችሁ። ይህንን ጉዳይ ለማሽተት ለመከታተል የሚገዳችሁ የሚከብዳችሁ አይመስለኝምና እንደዚህ አይነት ቅሬታዎችንና ክሶችን መድረክ እንዴት ነው የሚያያቸው?
እኔ በአጠቃላይ በላለፉት 27 ዓመታት በተለያየ ደረጃ ከኃላፊነት ወስዶ በኢትዮጵያ ህዝቦች ላይ የአፈና ስርዓት እየዘረጉ መሪዎች ነበሩ። ትግራይ ውስጥም አሉ። በተወሰነ ደረጃ ተላላኪዎችም ቢሆኑ ኦሮሚያም አማራም አካባቢ ይኖራሉ። በዛ ኃላፊነት በጎደለው መንገድ ግፍ የሰሩ፣ ወንጀል የሰሩ፣ ሙስና ውስጥ የተዘፈቁ ባለስልጣናት ብሔርን ሳይለይ መንግስት የሚወስዳቸውን እርምጃዎች እንደግፋለን። ምናልባት ትግራይ አካባቢ አልፎ አልፎ የሚሰማው በተወሰነ ደረጃ እኔም በተደጋጋሚ የትግራይ ክልልና እንዲሁም የድምፅ ወያኔ ትግራይም ሲጠይቀኝ ነበር። የአማራ ሌባ፣ የኦሮሞ ሌባ፣ የሌሎች ሌቦች እነሱም መታው የለባቸውም መጠየቅ አለባቸው የሚለው ዲሞክራሲያዊ መብታቸው ነው። እውነትም እነሱ ተለይተው የሚከሰሱበት የሚጠቁበት ብቃት የለም። ግን ማንም መንግስት መረጃ አለኝ ካለ ወንጀል የሰራ ግፍ የሰጸመ ሙስና ውስጥ የተዘፈቀ ባልስታን የትም አካባቢ ማለት መጠየቅ አለበት። ስለዚህ እነሱም ችግሮቻቸውን ሲያቀርቡ ቢለዩ ጥሩ ነው ማለት ነው። የትግራይ ስም ያለው ሰው ለምን ተያዘ ለምን ተጠየቀ ሳይሆን ሁሉም ተጠያቂ የሆኑት ብሔራቸው ሳይለይ ተጠያቂ መሆን አለባቸው የሚለውም የእኩልነት መብታቸውን መጠየቃቸውን እኔም ይደግፋል።
በህዝብ ደረጃ ነው የምለው፣ የትግራይ ህዝብ አካላት የሆኑ ግለሰቦችን ሳይሆን በህዝብ ደረጃ በትግራይ ሰዎች ላይ በትግሬዎች ላይ እየተካሄደ ያለ ቅስቀሳም ይሁን ስድብም ይሁን ማዋከብም ይሁን ዛቻም ይሁን ጥቃትም ይሁን እርሶ እንደ ፖለቲካ ፓርቲ መሪ የሚያውቁት ነገር አለ? በኢትዮጵያ ውስጥ የሚካሄድ በመንግስትም ደረጃ ይሁን በሌሎች አካላት
በተለያየ ደረጃ ያው የኢትዮጵያ ፖለቲካ በተለየ ብሔሮች ፖለቲካ አንዳንድ ጊዜ ከሚፈለገው በላይ የሚጦዝበት አለ። አንዳንድ ጊዜ ወሰን ክልል ያለፉ አንዳንድ ነገሮች ሲጻፉም ሰው ሲገናኝም ሲያደርግ የምትሰማቸው ነገሮች አሉ። ነገር ግን ያ የተሰራ ወንጀል መሸፈን የለበትም። የትግራይ አርሶ አደር፣ የትግራይ ሰራተኛ፣ እነ ማንኛውም የኢትዮጵያ ህዝብ ሲጠቃ ይኖረ መብቱ ሲከበርለት የኖረ ሳይሆን ሳይከበርለት ትጨቆኖ የኖረ ነው። ትናንት በነበሩ መሪዎችም ዛሬ ባሉት መሪዎች ግን ዋና ጉዳይ መጠንቀቅ ያለባቸው ስለማይጠቅማቸውም ጭምር አሁን ያሉት የትግራይ መሪዎች መጠንቀቅ ያለባቸው የተሰራ ወንጀልን የተሰራ ክፍል በትግራይ ህዝብ ስም ተሸፍኖ ማለፍ መጣር ወይም በዚህ ምክንያት የትግራይ ህዝብ ከተቀረው ኢትዮጵያ ህዝቦች ጋር እንዲጋጩ በዚያ አቅጣጫ መግፋት ምናልባት እስካሁን ከተሰራ ወንጀል የበለጠ ወንጀል ሊሆን ይችላል። ዋና ጉዳይ ግን እነሱ ጭምር ያበላሹት የፍትህ ስርዓቱ የተሻለ መልክ የያዘ በሚመጣበት ጊዜ ማገዝ አለባቸው። ወንጀለኞችም ካሉ አሳልፎ መስጠት አለባቸው። በዛ ደረጃ መተማመን ከሌለ በስተቀር ትግራይ ተለይቷል። የትግራይ ህዝብ በራሳቸው ላይ አንዳንድ ጊዜ ያለውን ተጽዕኖ በትግራይ ህዝብ ላይ የተደረገ የዛቻና ሌሎች ነገሮች ብሎ ወደዛ ማቅረቡ የነገቱ ኢትዮጵያን ለመፍጠር በሚደረገው ትግል ውስጥ አሉታዊ ሚና ነው የሚሆነው። ለምሳሌ አረና ትግራይ አባል አምነው የሚባለው ልጅ ስብሰባቸው ላይ ለመናገር ሲፈልግ እንዳይናገር ነው የከለከሉት። የትግራይ ክልል መንግስት ያደረገው የትግራይ ተወላጆች ስብሰባ መቀሌ ነው የት ላይ በጩሀት ነው እንዳይናገር የከለከሉት። የአረና አባል ነው። የአረና ስራ አስፈጻሚ ኮሚቴ አባል ነው። ስለዚህ እንዲህ ያን ነገር እያደረጉ ትግራይ ላይ የተነጣጠረ ነው እንዲህ ያደረገ ነው የሚለው የሚያዋጣ ጫወታ አይደለም። ይልቁንስ ለውጡን በሙሉ ልብ ደግፎ የተሻለ ፍትህ ስርዓት ኢትዮጵያ ውስጥ እንዲፈጠር፣ የተሻለች ዲሞክራቲክ ኢትዮጵያ እንድትፈጠር ማድረጉ ይሻላቸዋል። ዞሮ ዞሮ መጨረሻ ላይ የሁላችንም ዋስትና ዲሞክራሲያዊ ስርዓት መፍጠሩ ነው። ዲሞክራሲ ነው የሁላችንም ዋስትና። የትግራይ ህዝብም፣ የኦሮሞ ህዝብም፣ የአማራ ህዝብም፣ የተቀረው የሁሉም የኢትዮጵያ ህዝቦች ዋስትና ዲሞክራሲ ብቻ ነው። አለበለዚያ ከዛ ውጭ አንዱ በሌለ በዛ ላይ በዛ ተደጋ ያነጣጠረ ብሎ አልፎ አልፎ አንዳንድ እንትኖች ይኖራሉ። ምንም ጥያቄ የለም። ላፊዎች አፍላፊዎች ሊኖሩ ይችላሉ። የሉም ብዬ መከራከር አልችልም። በተለያዩ ቦታዎች ማለት ነው እሱና ሌሎች ጋር ሊኖሩ ይችላሉ። ግን ይህን ሰበብ አድርጎ አብሮ ሲኖር የነበር የኢትዮጵያ ህዝብ ወደ ግጭት ወደ በለጠ የመቃቃርና ወደ ሌሎች ነገሮች እንዳይሄዱ ግን መግፋት የለባቸው። ይልቁንስ የሁላችንም ዋስትና ዲሞክራሲያዊ ስርዓት መፍጠሩ ስለሆነ የሁላችንም ዋስትና ዲሞክራሲ ስለሆነ ለዛ የተሻለ አስተዋጽኦ ለማድረግ እነሱም መንቀሳቀስ አለባቸው። የትግራይ ህዝብ ማያዣ አርጎ ወደ አልተፈለገ አቅጣጫ ህዝቡን ይዞ ለመሄድ መጣርና የትግራይ ህዝብና የተቀረው የኢትዮጵያ ህዝብ እንዲቃቃሩ የማይገቡ ነገሮች ውስጥ ባይገቡ ለመሞከር ይፈልጋሉ። ባይገቡ ይሻላል፣ ለሁላችንም ይመረጣል ነው። ህዝቦች ተደራድሮ ተነጋግሮ ተመካክሮ የተሻለ የፖለቲካ ስርዓት ቢፈጥሩ እኛም ሁን ልጆቻችን በተሻለች ኢትዮጵያ ውስጥ ለመኖር ሁሉንም በእኩልነት የሚያስተናግድ የፖለቲካ ስርዓትና ሀገር ውስጥ ለመኖር የተሻለ እድል ያገኛል። ሁላችንም ለዛ አስተዋጽኦ ማድረጉ ይሻላል ነው። በእነሱ የተለየ የሚደረግ ነገር ካለ ከኢትዮጵያ ህዝብ ጋር በጋራ የማንታቀልበት ምንም ምክንያት የለም። የተሻለ ፍትህ ስርዓት አሁንም እንዲኖር መንግስትም ሆነ የተለያዩ የኢትዮጵያ ማህበረሰቦች በተለየ መንገድ እነሱን እንዳያዩ ወንጀል የሰራውንና ህዝቡን ለይቶ እንዲመለከቱ ለማድረግ የራሳችን ጥረት እናደርጋለን። ዋና ጉዳይ ግን ትግሉ አቅጣጫውን እንዳይስት እነሱም ታውዞ ማድረግ አለባቸው፣ እኛም ማድረግ አለብን። እሱ ላይ ሁላችንም የየራሳችን ቤት ስራ መስራቱ ይጠቅማል የሚል ግምት አለን።
ዶክተር ምረራ ጉዲና የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ፕሬዚደንት እንዲሁም የፖለቲካ ሳይንስ ፕሮፌሰር ለሰጡኝ ሰፊ ማብራሪያ ለጊዜው በጣም አድርጌ አመሰግናለሁኝ። በአድማጮች ስም
እኔም ለተሰጠኝ ድል በጣም አመሰግናለሁ።